Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሮብ ምሽት መጋቢት 15 2013 ዓ.ም ተመረተ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝነው ውስጥ ጥቂቶቹን እናስተዋውቃችሁ።
ብዙ ጊዜ የማይነሱ ብዙ ጊዜ የማይወሱ ሐሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግና ማበልጸግ ነው ዋናው አላማ።
ተስተማሪ የወጣቶችን የአስተሳሰብ ልቀት ለማሳደግ የሚረዳ የበይነ መረብ የሬዲዮ መርሃ ግብር መስራቾች ከሆኑት መካከል አንዱን የሰማነው በምሽቱ ሰፋ ያለ ዘገባ ይኖረናል። በሌላ በኩል በጎዳና ላይ የሚኖሩ እናቶችና ልጆቻቸውን ከጎዳና ህይወት እያወጣ ሙሉ ለሙሉ ራሳቸውን እስኪችሉ ድረስ የሚያቋቁመው መሰረት በጎ አድራጎት ድርጅት መስራችና የአገልግሎቱ ተጠቃሚዎች ጋር ቆይታ አድርገናል።
ወጣትነት ብለዋል ልጅ ወለድትና በመውለዷ ምክንያት አላማዊ ተናጠበች ቤትን ነው የምንደግፈው።
የሰማችኋቸው የተቋሙ መስራች የሆኑትን ወይዘሮ መሰረት አዛገን ነው በምሽቱ የምናደምጥ ይሆናል። የሙዚቃ ግብዣም ይኖረናል። የምሽቱን መርሃ ግብር በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም ከእናንተ ጋር እንቆያለን። አብራችሁን ስለምትሆኑ በቅድሚያ እያመሰገንን አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን።
የዓለም ጤና ድርጅት የሳምባ ንቀርሳ ቲቢን ለመከላከል የሚደረገው ጥረት ጨርሰው እየቀረ ነው ብሏል። በየዓመቱ ከአንድ ሚሊዮን በላይ ሰዎችን ህይወት የሚቀጥፈውና ለዘመናት የቆየውን ይህን የሚጠገብ በሽታ ለአንዴና ለመጨረሻ ጊዜ ለመግታት አስቸኳይ እርምጃዎች መወሰድ ይኖርባቸዋል ሲልም አስጠንቅቋል። የተባበሩት መንግስታት የጤና ተቋም የዘንድሮውን የዓለም ቲቢ ቀን የሚያከብረው ይህንን ከባድ ማስጠንቀቂያ ከመስጠት ጋር እንደሆነም ተነግሯል። የአውሮፓ ህብረት በአባል ሀገሮች ውስጥ የሚመረት የኮቪድ ክትባትን መላክ ለመገደብ የቀረበ ሐሳብ ላይ ዛሬ ሊነጋገር ነው። የአውሮፓ ህብረት ላይ ዛሬ የሚቀርበው ሐሳብ ህብረቱ በ27ቱ አባል ሀገሮች የሚመረት ክትባት ለ6 ሳምንታት ወደ ውጭ እንዳይላክ ለማገድ ፈቃድ ሊሰጠው እንደሚችል እየተነገረ ነው። የረቂቅ ህጉ ዓላማ በተፈጠረው የክትባት እጥረት የተነሳ በብዙዎቹ ሀገሮች የክትባት መስጠት ሂደቱ መጓተትን ማስቀረት ነው። ለበርካታ ዓመታት ስልጣን ላይ የቆዩት የኮንጎ ፕሬዚደንት ለተጨማሪ 5 ዓመት የስልጣን ዘመን በከፍተኛ ድምፅ ተመርጠዋል። በኮንጎ ሪፐብሊክ ለበርካታ ዓመታት ስልጣን ላይ የቆዩት ዴኒስ ሳሱ ንጉሶ ተጨማሪ 5 ዓመት ዕድሜ በከፍተኛ ድምፅ ማሸነፋቸውን ተከትሎ ተጨምሮላቸዋል። ሬመን ዚፌሪ ሙቦሎ ትናንት ባደረጉት ንግግር ሳሱ ንጉሶ እሁድ ዕለት ከተሰጡት ድምፆች ውስጥ 88 ከመቶውን አግኝተው ለ36 ዓመታት በዘለቀው የሥልጣን ጊዜያቸው ላይ ጨምረውበታል። ድምፅ እየተሰጠ በነበረበት ወቅት በድንገት ያረፉት ጊብሪ ፓርፌ ኮሊላ ከ8 ከመቶ ያነሰውን ድምፅ ያገኙ ሲሆን የተቀረውን ድምፅ 5 ሌሎች እጩዎች ተካፍለውታል። ኬንያ በብዙ መቶ ሺህ የሚቆጠሩ የአጎራባች ሶማሊያ ስደተኞች የተጠለሉባቸውን ግዙፎቹን ዳዳብና ካኩማ የስደተኛ ካምፖች እንዲዘጉ በዛሬው ዕለት ትእዛዝ ሰጥታለች። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እቅዱን እንዲያቀርብ 2 ሳምንት ጊዜ ተሰጥቶታል ሲል የአገር ደህንነት ሚኒስትሩ አስታውቀዋል። በሰሜን ኬንያ የሚገኙና ዳዳብና ካኩማ የስደተኛ ካምፖች ከ410,000 በላይ ስደተኞችን አስጠልለዋል። ቁጥራቸው ጥቂት ደቡብ ሱዳናውያን ስደተኞችም አሉ። የኬንያ ባለስልጣናት እንደ አውሮፓውያን አቆጣጠር በ2016 ዓ.ም ብሔራዊ የጸጥታ ስጋት አለን የሚል ምክንያት ሰጥተው ለሶማሊያ ድንበር ቅርብ የሚለውን ዳዳብ ካምፕን ለመዝጋት እንደሚፈልጉ አስታውቀው ነበረ።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ ወደ ያዝንላችሁ ዘገባዎች እንሻገር። ተስተማሪ የወጣቶችን የአስተሳሰብ ልቀት ለማሳደግ የፈጠራ አቅማቸውን የሚጨምሩ ስልጠናዎችን ለመስጠት የተቋቋመ አውታር ነው። በአውታሩ ስር ከሚቀርቡ አገልግሎቶች አንዱ የአእምሮ ጥላ የተሰኘው በበይነ መረብ ላይ የሚደመጥ መርሃ ግብር ወይም ፖድካስት ነው። ወጣቶችን ለተሻለ ውሳኔ ሰጭነት የሚያበቁ ሀሳቦችን እያጋሩ ከሚገኙት 2 ወጣቶች ጋር ሀብታሙ ስዩም ቆይታ አድርጓል። አስቀድመው ራሳቸውን ያስተዋውቃሉ።
እኔ ሙሉ ስሜ እንግዲህ አበባ ፋንታውን ነው የሚባለው። በሙያ ሲቪል መሐንዲስ ነኝ። የኢንቴሪየር ዲዛይን ባለሙያ ነኝ። ከዛ ደግሞ የአማራጭ ሕክምናም ፕራክቲስ አደርጋለሁ።
እኔ ደግሞ ካርሎ ኤርቶላ እባላለሁ። የፈጠራ ስራ ባለሙያና የስራ ፈጣሪ ነኝ። ህይወቴ ውስጥ ትልቁ ጥሬ የሰውን ህልምና የራሴን ህልም ማሳካት ነው።
በጣም አመሰግናለሁ ሁለታችሁንም። የአእምሮ ጥላ የተሰኘ በበይነ መረብ ወይንም ኢንተርኔት ላይ የሚደመጥ መርሃ ግብር አዘጋጆች ናችሁ። መርሃ ግብሩን ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንዲሁም የአጠቃላይ መርሃ ግብሩ ትኩረቶችስ ምንምን ናቸው?
እንግዲህ ተስተማሪን ወይም ደግሞ የአእምሮ ጥላን ስንጀምር ፕሮግራሙ ይሄ የአእምሮ ጥላ የሚለው ፖድካስት በተስተማሪ በሚል ፕላትፎርም ስር ነው ያለው። ተስተማሪን ስንጀምር እንግዲህ ዋናው አላማችን ምንድን ነው? የሰው ልጆች በውስጣቸው ራሳቸውን ችለው መንቀሳቀስ የሚያስችላቸው እውቀት፣ ጥበብ፣ ማወቅ ተሰጥቶን ነው የምንፈጠረው ስንመጣ እና ተማሪ መሆን እንችላለን፣ አስተማሪ መሆን እንችላለን ነው ኮንሰፕቱ። ተስተማሪ ቃሉ ራሱ ሲገነባ ተማሪና ተስተማሪን አዋህደን ነው ማለት ነው። ተስተማሪ የሚለውን መድረክ የፈጠር ነው። የአእምሮ ጥላ ደግሞ እንግዲህ ምንድን ነው? ከዚህ አንድ ብራንች ነው። በዛ ላይ ልናነሳ የምንፈልገው ሀሳብ ምንድን ነው? የተለያዩ መወያያ ርዕሶችን እየመረጥን ወጣቶች፣ ከዛም ባለፈ ደግሞ ትልቅ ሰዎች ብዙ ጊዜ የማይነሱ ብዙ ጊዜ የማይወሱ ሀሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግና ማበልጸግ ነው ዋናው አላማ ባጭሩ።
አመሰግናለሁ። ካርሎ ወደ አንተ ልመለስ። መርሃ ግብሩ ሲጀምር ከውስጥ ወደ ውጭ ያለውን ድብቅ ድልድይ የምንገልጥበት ልዩ ጉዞ ነው ትላለህ። ያ ድብቅ ድልድይ ምንድን ነው? የድልድዩ ፋይዳስ ምንድን ነው?
ድልድዩን በእርግጥ ይሄ ነው ማለት ይከብዳል፣ ግን ጉዞአችንም ማለት አይቻልም። ሁላችንም በህይወታችን አንድ ጊዜ አትሊስት አንድ ጊዜ ውስጣችን ያለው ስሜት፣ ያለው ሀሳብ፣ ያለው እንቅስቃሴ ከውጭ ዓለም ጋር ከሚገጥሙን ገጠመኞች ጋር ግንኙነት እንዳለው እንገምታለን። ግን ያ ግንኙነት ምንድን ነው? እንዴት ነው እነዚህ ሁለት ነገሮች የሚተሳሰሩት የሚለው ድልድዩ ነው። ሶ ለእያንዳንዱ ሰው የተለየ ነገር ነው። ለእኔ አንድ ነገር ሊሆን ይችላል፣ ለአንተ የተለየ ነገር ሊሆን ይችላል። ግን ዋና ፍሬ ሀሳቡ ያንን ድልድይ መግለጥ መቻል አለብናል። እዛ የውጭ ዓለም እንደ እንግዳ ይሆንብናል እና የሚገጥሙን ነገሮች በሙላ ወይ ያስፈሩናል ወይ ድብቅ እንድንሆን ያደርጉናል። ያድልድይ መገለጥ አለበት ይመስለኛል ዋና ፍሬ ሀሳቡ።
ከርዕሰ ጉዳዮች ሁሉ ለይታችሁ በአስተሳሰብና ከአስተሳሰብ ጋር ተያይዘው መምጣት ስለሚገባቸው ለውጦች ለማንሳት የፈለጋችሁበት ልዩ ምክንያት ምንድን ነው? ሀሳብ በባህሪው የማይዳሰስ ከመሆኑ አንጻር በምንዳሰሰው ዓለም ውስጥ ያለው ውጤትስ ምን ያክል የገዘፈ ነው ብላችሁ ታምናላችሁ? አበባ፣ ያንቺን ሀሳብ እንስማ፣ ከዛ ካርሎ መቀጠል ትችላለህ።
በጣም ግቢ ከነበርኩበት ጊዜ ጀምሮ አዲስ አበባ ዩኒቨርሲቲ ስማር ከነበረበት ጊዜ ጀምሮ በጣም የሚነካኝ ነገር ነበረ። ብዙ የወጣት ኃይል አላት ይች ሀገር፣ ግን አብዛኞቻችን ወጣቶች ያለንበት የምንሳተፍበት በየቀኑ የምናስበው ሀሳብ ያን ያክል ገንቢ አይደለም ለእኛ እና ሀሳብ በጣም ለህይወታችን መሰረት ከሚሆኑት ነገሮች ውስጥ አንዱ ነው እና በጣም ህይወትን ወይም ደግሞ የህይወትን ልምምድ ወይም ኤክስፒሪየንሳችንን በጣም ከሚቀርጹ ነገሮች መካከል ትልቁን ቦታ የሚወስደው ሀሳብ ነው እና በጣም አተኩረን ሀሳብ ላይ መስራት አለብን። በደንብ ደግሞ አቴንሽን ሰጥተን ምን አይነት ሀሳቦች በቀን ውስጥ እንደምናስተናግድ ማስተዋል አለብን። ከተጠቂነት መንፈስ ወጥተን እንዴት ነው ህይወታችንን እኛ በፈቀድነው መንገድ መምራት የምንችለው፣ የአቅምስ አለን ወይ የሚሉትን ጥያቄዎች እያነሳን አስተሳሰባችንን ጋይድ ለማድረግ ወይም ደግሞ ለመቅረጽ አስበን ነው እንግዲህ የተነሳ ነው።
ምናልባት እኔ አንተ ካልከው ነገር ልነሳና ሀሳብ የሚዳሰስ ነገር አይደለም ብለህ ነው የጀመርከው እና በእኔ እይታ ሀሳብ በጣም የሚዳሰስ ነገር ይመስለኛል። የተወሰኑ ምሳሌዎች ምናልባት ለመስጠት ቁጥርና ቋንቋ በየቀኑ የምንጠቀማቸው ነገሮች ናቸው፣ ግን ብንፈትሻቸው ምንድን ናቸው? ሀሳቦች ናቸው። ተፈጥሯቸው የሚዳሰስ ነገር ላይመስል ይችላል፣ ግን በየቀኑ እንጠቀምባቸዋለን፣ እንገበያይባቸዋለን እና ሀሳብ ይዳሰሳል ሁሉም ቦታ። እንደውም በጣም መራቅ ካልሆነብኝ የምናየው ነገር ሁላ፣ የምንሰማው ነገር ሁላ፣ የምንዳሰሰው ነገር ሁላ መሰረቱ ሀሳብ ነው እና ያንን መረዳት ምናልባት ስላልፈጠርን ይመስለኛል ውስጣችን ሀሳብን እንደ ማይዳሰስ ሩቅ የሆነ ነገር ወይ ሪያሊቲ ውስጥ የሚነካ እንዳልሆነ የምናስበው ለዚህ ይመስለኛል። ስለዚህ ሀሳብ ይዳሰሳል በሚለው እጨምራለሁ። አበባ ያለችው ነገር ላይ
እንደምታውቁት ኢትዮጵያ ውስጥ የሚኖሩ ወጣቶች የሚፈተኑባቸው በርካታ መሰናክሎች አሉ። ወጣቶቹ እነዚህን ገዳቢ ምክንያቶች ተሻግረው የተሻለ ስፍራ እንዲገኙ የናንተን የመሰሉ መርሃ ግብሮች በምን መልኩ ሊያግዟቸው ይችላሉ?
እንግዲህ አንድን ነገር መጠቀም የምትጀምረው እንዳለ ስታቅ ነው አይደል? በእኔ እምነት እንደዛ ነው። የተጠቂነት መንፈስ ወይም ደግሞ ይሄ ቪክቲም የመሆን ስሜት የሚፈጠረው አቅም ከማጣት፣ እኔ አልችልም፣ ሪሶርሶች ወይም ደግሞ ምንድን ነው መጠቀም የምችላቸው ምንጮች የሉኝም ከሚል ሀሳብ ነው የሚመነጨው። ያና በመሰረታዊነት ደረጃ ያለነው ህይወት፣ ይሄ ህይወት ተሰጥቶን ስንመጣ እዚህ ሰውነት ውስጥ ስንኖር እዚህ ምድር ላይ ስንንቀሳቀስ በውስጣችን ያሉት ኃይሎች ምን ይመስላሉ? ከዛስ በመነሳት ደግሞ ህይወቴን እንዴት አድርጌ መግራት እችላለሁ? እንዴት አድርጌ መምራት እችላለሁ? እንዴት አድርጌ ነገሮችን ወደምፈልገው አቅጣጫ መምራት እችላለሁ የሚለውን ነገር እንዲያስቡ የሚያሳያቸው ይመስለኛል። ዋናውም አላማችን ስንነሳ ያ ነው። ከህይወት ልምምዳችን ሁለታችንም በተለያዩ ልምምድ ያገኘናቸው እውቀቶች አሉ፣ ኤክስፒሪየንሶች አሉ እና ያ ነገር ያስተማረንን በተቻለን አቅም ደግሞ ለሌሎች ለማሳየት ነው ዋናው ሀሳባችን።
አበባ በደንብ ገልጸዋለች። ምናልባት እሷ ላይ የምጨምረው ነገር የተሻለ የሚለውን ራሱ ጥያቄ ውስጥ ማስገባት እንድንችልም የሚረዳ ይመስለኛል ይሄ ፕሮግራም። ለምን ብዙ ጊዜ የተሻለ የምንለው በአካባቢያችን ያለው ሰው እንደዚህ ነው የሰው ልጅ መኖር ያለበት፣ የሰው ልጅ እዚህ ነው መድረስ ያለበት ስላለ ብቻ እኛ እዛ መድረስ አለብን ማለት አይደለም። እና የተሻለ የሚለውንም ጥያቄ ውስጥ በማስገባት ፕሮግራማችን ወጣቶችን በደንብ መርዳት የሚችል ይመስለኛል። በሱ ዙሪያ
መርሃ ግብራችሁን አልፋ አልፋ እያደረግኩ ለማዳመጥ ሞክሬ ነበረ። ከምታነሷቸው ርዕሰ ጉዳዮች፣ ከምታስረዱበት ሁኔታ አንጻር ብዙ አድማጮችና ብዙ ተከታዮች ሊኖራችሁ ይገባ ነበር ብዬ በግሌ አስባለሁ። ያ እንዳይሆን የከለከሏችሁ ጉዳዮች አሉ ወይ? እንዴትስ ልትፈቷቸው አስባችኋል?
እንግዲህ ይህንን መድረክ የጀመርነው በቅርብ ነው። በተቻለ አቅም መድረኩ የመኖሩን ተደራሽነቱንም ለማስፋት አንዳንድ እንቅስቃሴዎችን እያደረግን ነው። ዩቲዩብ ላይ ብዙ ጊዜ ቪዲዮዎች ናቸው የተለመዱት፣ የእኛ ፖድካስት ነው። ስለዚህ ምናልባት ከዛ አንጻር ወደፊትም የምንወስዳቸው አገልግሎቶቻችንን ለማስፋት የምናደርጋቸው ነገሮች ስላሉ በዛ ሂደት እንግዲህ ሞር ሰዎች እያወቁት ይመጣሉ ብለን እናስባለን። ይሄም ከአንተ ጋር የምናደርገው በዚህ መድረክም ከአንተ ጋር የምናደርገው ውይይት ለሰዎች ይሄ መድረክ መኖሩን የሚገልጥ ነው። ሰው ምናልባት እነዚህ አይነት ነገሮች ላይም ብዙ ብንሳተፍ ጥሩ ይመስለኛል።
እኔ ምን አስባለሁ፣ ተደራሽነት የሚለው ነገር ይከብዳል። ማለት እንደዚህ አይነት ርዕሶች አንስቶ በተለይ ወጣት የሆነውን ትውልድ መሰብሰብ፣ አንደኛ ይሄ እንደዚህ አይነት ነገር አለ እና እንወያይበት፣ እናወራበት ማለቱ አንድ ሂደት ነው፣ ራሱን የቻለ ሂደት ነው። ከሱም አልፎ ግን ምናልባት አሁን አዳዲስ የገለጻ መልኮች አሉ። ምናልባት እኛውን የሀያ ደቂቃ ፖድካስት ነው እስካሁን የሞከርነው እና እሱም ላይ ትንሽ በምርምር ሂደት አሁን ካለው ትውልድ ጋር እንዴት ድልድይ መፍጠር እንችላለን የሚለውን ምንመልስ ይመስለኛል በጊዜ ሂደት።
በጣም አመሰግናለሁ። ከመለያየታችን በፊት አንድ የመጨረሻ ጥያቄ አለኝ። ከአመታት በኋላ የዛሬ ጅምራችሁ ደርሶበት ማየት የምትፈልጉት ደረጃ ምንድን ነው? አሁን ከካርሎን ጀምር መስል የመጨረሻ መደምደሚያ አበባ እንድትናገር ከካርሎን ጀምር። አሁን
እንደው ከባዷ ጥያቄ ላይ ከኔ መጀመራችሁ ግን በዛ ያው እኔ ተስተማሪ እንግዲህ አበባ እንዳለችው የአእምሮ ጥላ የተስተማሪ አንዱ ቅርንጫፉ ነው እና ተስተማሪን የት ባየው ደስ ይለኛል። ከአመታት በኋላ በደምብ ሰፍቶ እንደ መረብ አእምሮ ውስጥ የሚታየኝ መረብ ነው፣ ብዙ ሰዎችን ያገናኘ በእውነተኝነት የተገነባ ዝም ብሎ ለመምሰል ወይ እዚህ አካል ነኝ ለማለት ሳይሆን የእውነት በእውነተኝነት የተገነባ መረብ ተፈጥሮ ዓለምን እንደ ህብረተሰብ የምንለውጥበት መሳሪያ ቢሆን ደስ ይለኛል።
የኔ ህልም እንግዲህ ምንድን ነው ለተስተማሪ ልክ ካርሎ እንዳለው ሰፍተን ተደራሽነታችን ትልቅ ሆኖ በተለይ ወጣቶች በደንብ ኢምፓወርድ ሆነው አቅማቸውን ተመልክተው አውቀውት ከዛ ደግሞ ተግባር ላይ ማዋል የሚችሉበት ኮንተንት መፍጠር የሚችል ፕላትፎርም እንዲሆን ነው ማስበው።
እጅግ በጣም አመሰግናለሁ አበባ ፋንታውንና ካርሎ ኤርቶላ የአእምሮ ጥላ ስለተሰኘው የበይነ መረብ ላይ መርሃ ግብራችሁ ስላጫወታችሁን በእጅጉ አመሰግናለሁ። ዛሬ የጀመራችሁ ጅምር ትልቅ ቦታ ደርሶ ለማየት ያብቃችሁ እላለሁ።
አሜን አሜን። እናመሰግናለን እኛም
ሀብታሙ ስዩምንና እንግዶቹን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ መሰናዶን ነው። አሁን ወደ ተከታዩ ዘገባ እንለፍ። ወይዘሮ መሰረት አዛገ በጎዳናና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግና መልሶ በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም ራሳቸው በግል ህይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ።
አባቴ የፖሊስ መኮንን ነበር፣ ወንጀል ምርመራ ነበር የሚሰራው። እናቴ የቤት እመቤት ነች። እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን። ኬክ እየተገዛለን፣ ትምህርት ቤት በመኪና እየሄደ ምናምን ነበር ምንማረው። አንድ ቀን ቤት ስመጣ ይለቀሳል። ምንድን ነው ስል አባቴ ታስሯል። ለስምንት አመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ሌሊኝ የትልቋ ቤት ውስጥ ያለሁት ልጅ እኛን ሰባት ልጆቿን ከጉያዋ ላለመነጠር ነው። ምንም ገቢ የላትም እናቴ። ወርቋን እየሸጠች እቃውን እየሸጠች ስጨርሳ የተጨነኩና እኔ እንኳ ብቀነስላት ጥሩ ነው ብዬ ባላገባ 15 አመቴ ማለት በ16 አመቴ ልጅ ስወልድ ትምህርት ቤት ለመሄድ ስል ልጄን እያያዝኩ እናቴ ጋር እየወሰድኩ እንደውም ሌላ ጣጣ መጣሁባት። በጣም ተሰማኝ፣ በጣም አዘንኩኝ። አንድ ቀን ይህ ችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባሁ። ያችን ቃሌን ጠብቄያለሁ ብዬ አስባለሁ።
ይሄ ህልም ታዲያ ተሳክቶ የዛሬ 9 አመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ።
መሰረት የበጎ አድራጎት ድርጅት ሴቶችና ህጻናትን ህይወት መሰረት ለማስያዝ የተቋቋመ ሀገር በቀል ድርጅት ነው። ሴቶች ተገታ ወይ ተታላ በወጣትነት እድሜዋ ልጅ የወለደችና በመውለዷ ምክንያት አላማዋ የተናጠበች ሴትን ነው የምንደግፈው። ህጻናት ደግሞ ወላጆቻቸውን በሞታቸውና ለችግር የተጋለጡ ህጻናት ጤናቸው ተጠብቆ ከትምህርት ገበታቸው እንዳይስተጓጎሉ ለማድረግ ነው። እንግዲህ ዋና ዋና አላማዎቻችን የትምህርት ፕሮግራሞች ላይ እንሰራለን፣ የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህጻናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ ሴቶች አቅም ግንባታ ጋር ቀመስተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። እሱም ትምህርትና ጤና ላይ ነው።
ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በጾታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሃድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ።
አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉት እና እነዛ ሴቶች ዘመድ ነው የሚያመጣቸው። መጀመሪያ አክስት ወይም ታመጣቸዋለች፣ ወይ የሩቁ ዘመድ ወይ የቅርብ ዘመድ። እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁፎ ደግሞ ሰራተኝነት፣ የቤት ሰራተኝነት ይቀጠራሉ። ሁለት ሶስት የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ። ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይዛቸዋል፣ ተስፋ ይቆርጣሉ፣ ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ እና እዛ ጎዳና ላይ ሱሶችን ጨምሮ ኤችአይቪ ኤድ፣ ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውኑ ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወልዱት። ስለ ራሳቸው ምንም ነገር ማሰብ ያቆማል እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ለማፈስ ነው መጀመሪያ የሚመስላቸው እና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት እና እኛ እንዲሁም ይሄ አንድ ሺህ አንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት በተቻለ ለኮሚኒቲው ላገኘን የህብረተሰብ ክፍል እንሰጣለን እና ሰዎች ለጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሩ። ያችንና ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ ሶስት ሶስት ልጅ ያላቸው አራት አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያዣ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎችም የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው 3 ወር ከሱሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆዶዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህጻናት መዋያውን ለብቻ ሴቶቹ ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድርና ቁጠባ አይነት ነገሮች እናስተምራለን። እና ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ፣ ልቀቁኝ፣ እኔ ሰርቼ ነው የምኖረው፣ እዚህ በኋላ በፍጹም አለምንም፣ በፍጹም ሴተኛ አዳሪነት አልሰራም፣ በፍጹም አልሰርቅም፣ በቃ ብቁ ዜጋ ነኝ፣ ለልጆቼ በቂ እናትና አባት ነኝ ብላ ማመን አለባት። ያንን እንግዲህ እንዳልኩሽ የመጀመሪያው ዙራችን 8 ወር ፈጅቶብናል።
መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት እቃና የ3 ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በ16 ዓመቷ ካደገችበት ከጻድቃኔ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባሏ ጋር ባለመስማማቷ 2 ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች።
ቤት ተከራይቼ ነበረ። አጋጣሚ የልጆች አባት አልነበረም። ቤት ክራይ መከፍለው አጣሁ። የሚበላ የሚቀመስም አልነበረም። ልጆቼን ይዤ ወጣሁ ወደ ጎዳና ህይወት። ምንም ማድረግ አልቻልኩም። የልጆቼን ህይወት ማቆየት ስላለብኝ ወጣሁ። እስጢፋኖስ ወጣሁኝ። እስጢፋኖስ አገኘችኝ። እሷ ባገኘችኝ ሰዓት ላይ ብዙ ነገሮች፣ ቤት ክራይ ከፍላልኛለች፣ ካቢ አርጋልኛለች፣ አልባሳት ሰጠኛለች፣ ብዙ ነገሮችን አርጋልኛለች። የምግብ ድጋፍ ምናምን አድርጋ ቤት ተከራይታ ከጎዳና ህይወት አውጥታኛለች። በተለይ ሳሰልጥለኝ 1500 ብር ነው የሰጠችኝ ለእኔ ማለት ነው። መጀመሪያ ያ 1500 ማለት ነው። በብዙ ነገሮች ከ500 በጣም ብዙ ነገር ለውጣለች ለእኔ። በርበሬ ምናምን ጀምሬባት ነበር። ትንሽ ትንሽ እያደረግኩ ችርቻር ተረችራለሁ፣ ቆሎ ሸጣለሁ፣ በዛች በዛች ነገር ታሪክ ለውጣልኛለች ለእኔ። አሁን ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው።
ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ።
አሁን ብዙ ሰርተን ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። አሁን ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉን፣ ማንኛውም ግብረሰብና የወደ ሰብአዊ ፍጥር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፍቃድ አገልጋዮቻችን ጠቁመውን የአንድ ሽግላንድ ፕሮጀክታችንን ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን 40 ሰዎች ቢያንስ እና $5,000 ቢያንስ እንደ ፈረንጆቹ አቆጣጠር ኤፕሪል 5 የሚጀመር ካምፔን አለና እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው።
ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገረመው። በአፍሪካ አዲሷ ሴት ፕሬዝዳንት ከመሆን አንስቶ እስከ አሜሪካ 2ኛ ከፍታ የስልጣን እርከን መቆናጠጥ ድረስ ብሎም ዓለም አቀፉን የንግድ ተቋም እስከ መምራት ድረስ ሴቶች ከፊታቸው የተጋረጡባቸውን በርካታ እንቅፋቶች እየጣሱ ወደፊት እየመጡ ነው። የአሜሪካ ድምጿ ማርያም ዋዲያሎ የሴቶች ስኬት በሰፊው የሚዘከርበትን ወርሃ መጋቢትን አስታካ የሴቶችን ወቅታዊና ታሪካዊ ክስተቶች የሚዳስስ ዘገባ አድርሳናለች። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ይህ ዓመት በርካታ ጥቁር ሴቶች ታሪክ የሰሩበት ዓመት ሆኗል። የታንዛኒያ ፕሬዝዳንት የነበሩት ጆን ማጉፉሊ እስከ 2025 የሚቆየውን 2ኛ የስልጣን ዘመን እንደጀመሩ ማረፋቸውን ተከትሎ በፈረንጆቹ አቆጣጠር መጋቢት 19 የታንዛኒያ ምክትል ፕሬዝዳንት የነበሩት ሳሚያ ሱሉሁ ሐሰን የሀገሪቱ የመጀመሪያ ሴት ፕሬዝዳንት ሆነው ስልጣን ተረክበዋል። እንደ ሞድስተር ሃንዶምባ ያሉ የታንዛኒያ ነዋሪዎችም መጪው ጊዜ መልካም ሆኖ እንደሚታያቸው ይናገራሉ።
በአሁኑ ሰዓት የሴት ፕሬዝዳንት ስላለን በጣም ደስተኛ ነኝ። በንግድ ስራችን ታግዘናለች። በተለይ የንግድ ባለቤቶችን ራሳቸውን እንዲችሉ ትረዳለች።
ከቅርብ ዓመታት ወዲህ በርካታ የአፍሪካ ሴቶች ወደ ስልጣን እርከን እየመጡ እንደሆነ በሃዋርድ ዩኒቨርሲቲ የአፍሪካ ጥናት ክፍል መምህር የሆኑት ሙሐመድ ሳሊዩ ካምራ ያስረዳሉ።
As of now, Africa has had
እስካሁን ድረስ በአፍሪካ በሚገኙ 15 ሀገራት 22 ሴት መሪዎች ወይንም አንድ ፕሬዚደንት ወይንም እንደ ጠቅላይ ሚኒስትር ያሉ ርዕሰ ብሔሮች ለአጭር ጊዜ የሚሆን ለጊዜያዊነት አሊያም በሙሉ ጊዜ ወደ ስልጣን መጥተዋል።
ከነዚህ ውስጥ የላይቤሪያ ፕሬዝዳንት የነበሩት ኤለፍ ጆንሰን ሲርሊፍ፣ የማላዊዋ ጆይስ ባንዳ፣ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ፣ የመካከለኛው አፍሪካ ሪፐብሊክ መሪ ካትሪን ሳምባ ፓንዛ ይገኙበታል። ሴኔጋልም 2 ሴት ጠቅላይ ሚኒስትሮች የነበሯት ሲሆን እንደ ጋምቢያ፣ ዛምቢያና ታንዛኒያ የመሳሰሉ ሌሎች አፍሪካ ሀገራትም ሴት ምክትል ፕሬዝዳንቶች ነበሯቸው። ሌላው በ2021 ታሪክ የሰሩት የኢኮኖሚ ባለሙያና የቀድሞ የናይጄሪያ መንግስት ሚኒስትር የነበሩት እንጎዚ ኦኮንጆ ኢዌአላ ናቸው። በፈረንጆቹ አቆጣጠር መጋቢት 1 ላይ የዓለም ንግድ ድርጅት ዋና ዳይሬክተር በመሆን የመጀመሪያዋ ሴትም አፍሪካዊም መሆን ችለዋል። ኦኮንጆ ኢዌአላ በዚህ ስልጣናቸው ታሪክ መስራት በመቻላቸው ደስተኛ እንደሆኑና ኩራት እንደሚሰማቸው ውጤት ያለው ስራም ለመስራት እንደሚጥሩ ተናግረዋል።
ሰዎች የመጣሁበትን አህጉር በዓለም የንግድ ድርጅት ውስጥ ልዩነት ያመጣ መሪ ያፈራ አድርገው እንዲያስታውሱ ትፈልጋለሁ።
በናይጄሪያ የፓርላማ ተመራጭ የነበሩና በኢትዮጵያና በአፍሪካ ህብረት የናይጄሪያ አምባሳደር ሆነው ያገለገሉት ንኮዮ ቶዮ በበኩላቸው ኦኮንጆ ኢዌአላ በዓለም ንግድ ድርጅት ያላቸው ኃላፊነት ትልቅ መልእክት የሚያስተላልፍ ነው ይላሉ።
When you start opening up the room to the voices of women, you're also opening up the room to the voices of the many other people.
የሴቶች ድምጽ እንዲሰማ በሩ መከፈት ሲጀምር ሌሎች እድል ያልተሰጣቸው በርካታ ሰዎች ድምጽም አብሮ ይሰማል። በተለይ በሰፊው ሲንሰራፋ የነበረው አስተሳሰብ ካፒታሊዝምና የዓለም ስርዓት የተወሰኑ የህብረተሰብ ክፍሎችን ፍላጎት ላለማየት ታውሮ እንደነበረ ይታያል። ይሄ አካታችነት በትልቁ ወደፊት የሚያራምደን ነው።
ይህ አመት የጀመረው በዩናይትድ ስቴትስ በተሰራ ሌላ ታሪካዊ አጋጣሚም ነበር።
እኔ ካማላ ሃሪስ በግልጽ ቃል ገባለሁ።
በጥር ወር ላይ ምክትል ፕሬዝዳንት ካማላ ሃሪስ የመጀመሪያዋ የአፍሪካና እስያ ዝርያ ያላቸው እንዲሁም ሴት በመሆን በዩናይትድ ስቴትስ የስልጣን እርከን ሁለተኛ ደረጃ ላይ መቀመጥ ቻሉ። ካማላ ዋሽንግተን ውስጥ መሐመድ ሳሊዩ ካማራ የሚመሩት የአፍሪካ ጥናት ትምህርት ክፍል በሚገኝበት ሃዋርድ ዩኒቨርሲቲ ነበር ትምህርታቸውን ያጠናቀቁት።
America has finally reached this level where the vice
president United States ምክትል ፕሬዝደንቱ ጥቁር ሴት መሆን የምትችልበት ደረጃ ላይ ደርሰናል። ያቺ ጥቁር ሴት ደግሞ እዚህ ደረጃ ላይ ደረሰችው ጥቁር ስለሆነች ወይንም ሴት ስለሆነች ብቻ እንዳልሆነ ማስመስከር የቻለች ናት። ኤንስል ማሳነስ አይደለም። ግን ለምሳሌ ራስዋን ችላ ለፕሬዝደንትነት መወዳደር ትችላለች። ለዲሞክራቲክ ተመራጩ ጣምራ ሆና ለመመረጥ ያበቃት የራስዋ መብትና ያገኘችው ክብር ነው።
ሃሪስ እናታቸው ህንዳዊ አባታቸው ደግሞ ጃማይካዊ መሆናቸውን ካማራ ያሰምሩበታል።
ከአፍሪካ አሜሪካዊ ማንነቷ ጎን ለጎን እስያ አሜሪካዊትም ካሪቢያን አሜሪካዊትም ናት። ምክትል ፕሬዚደንት ሃሪስ ትክክለኛውን ዓለም አቀፍ የአፍሪካ ዝርያ ትወክላለች። ይሄ ደግሞ ለጥቁር ሴቶች ትልቅ በር ይከፍታል። ለጥቁር ልጃገረዶች ብቻም ሳይሆን ለእስያ ልጃገረዶችም ጭምር።
ካማራ አክለው በአንዳንድ ሀገራት ሴቶች ወደ ኃላፊነት ቦታ እየመጡ ቢሆንም የተወሰኑ ተጽዕኖችን ከማሳደር ውጪ ትክክለኛ ስልጣን እንዳይኖራቸው የሚያደርጉ ማነቆዎች አሁንም እንዳሉ ያሰምሩበታል። በማሪያማ ዲያሎ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬ ጋቢና ቪኦኤ መሰናዶን እዚህ ላይ አጠናቀቅን። አስተያየቶቻችሁን 202-207-6379 ላይ የዋትሳፕ መስመር ላይ በመደወልና የድምጽ መልእክት በማስቀመጥ ልታደርሱን ትችላላችሁ። እንዲሁም በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ ጻፉልን። በፕሮግራሙ አርትዖቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ እንዲሁም መርሃ ግብሩን በመምራት እኔ ኤደን ገረመው ስናስተናግዳችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።